የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ጥር 11 2016 ዓ.ም ዝግጅታችን ጀመረ። በክርስትና እምነት ተከታዮች ዘንድ በየዓመቱ የሚከበረው የጥምቀት በዓል ዛሬ በመላው ኢትዮጵያ ሲከበር ውሏል።
የጥምቀት በዓል ዋና መልእክት ያለው ለሌለው ያካፍል የሚለው የእግዚአብሔር ትዕዛዝ ነው። ዛሬ ብዙ ወገኖቻችን ሕፃናት፣ እናቶች፣ እህቶችና አረጋውያን በረሃብ ተቆራምደው ዕለተ ሞታቸውን እየጠበቁ ይገኛሉ።
ከጥምቀት በዓል አከባበር ላይ የተቀነጨበውን ነው የሰማችሁት። የበዓሉን አከባበር የሚቃኘው ዘገባችን ከዜና በኋላ ይቀርባል። በኢትዮጵያና በሶማሊያ መካከል የተፈጠረው ውጥረት በአፍሪካ ቀንድ ላይ ያለውን ተጽዕኖና በአፍሪካ እየጨመረ የመጣውን የቻይናና የራሽያ ሚና የሚቃኙ ዘገባዎችም አሉን። ሳምንታዊው የሙዚቃ ቃና ዝግጅታችንም እንደተለመደው ለዕለቱ የተመረጡ ሙዚቃዎችን ይዞ ይጠብቃችኋል። ሰላም፣ እንደምናመሻችሁ የተከበራችሁ አድማጮች። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
እንደምን አምሽታችኋል አድማጮቻችን። ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። የጥምቀት በዓል ዛሬ በኢትዮጵያ የተለያዩ ከተሞች ተከብሮ ውሏል። በመዲናዋ አዲስ አበባ በዓሉ በሃይማኖታዊ ሥነ ሥርዓቶች ደምቆ የተከበረ ሲሆን በክብረ በዓሉ ላይ መልእክት ያስተላለፉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ አቡነ ማትያስ ለረሃብ ለተጋለጡ ወገኖች ኢትዮጵያውያንና ዓለም አቀፉ ማኅበረሰብ እጃቸውን እንዲዘረጉ ተማጽነዋል። በኢትዮጵያ ያሉ ዘርፈ ብዙ ቀውሶች እንዲቀረፉ ማህበረሰቡ ንስሐ መግባት እንዳለበትም አሳስበዋል። ለሰላምና አንድነት ልንተጋ ይገባል ብለውም አክለዋል። በጃሜዳ በነበረው የጥምቀት በዓል አከባበር ላይ በርካታ የእምነቱ ተከታዮችና ከተለያዩ ሀገራት የመጡ ጎብኚዎች ታድመዋል። አድማጮቻችን፣ የዚህ ጉዳይ ዝርዝር በአብይ ርዕሳችን በሰፊው ይቀርባል። ናይጄሪያ ውስጥ በአቡጃ ከተማ አቅራቢያ 5 እህትማማቾች ታፍነው መወሰዳቸው በመላ ሀገሪቱ ቁጣ መቀስቀሱን ተከትሎ በሀገሪቱ ዋና ከተማ የጸጥታ ችግር እንዳይፈጠር ስጋት ፈጥረዋል። እህትማማቾቹ የታፈኑት በያዝነው ጥር ወር መጀመሪያ ላይ ከአቡጃ እምብርት 25 ኪሎ ሜትር ርቀት ላይ የሚገኘው መኖሪያ ቤታቸውን ጥሰው በገቡ የታጠቁ ሰዎች መሆኑን አንድ የቤተሰብ አባል ለፈረንሳይ ዜና አገልግሎት ተናግራለች። የተጠየቀው የማስፈቻ ገንዘብ በቀነ ገደቡ አለመከፈሉን ተከትሎ ጥቃት አድራሾቹ ከእህትማማቾች መካከል አንዱ የሆነችውን የ21 ዓመቷን ናቢያ አልካድሪያን እንደገደሉ ተናግራለች። ሌሎቹን ለማስፈታት ድርድሮች ቀጥለዋል። አውራ ጎዳናዎች ላይ ባነጣጠሩ ወንጀለኞች የተደጋገሙ ለገንዘብ ብሎ ሰዎችን ማፈን በናይጄሪያ ዋነኛ ችግር ሆኖ ቆይቷል። ወንጀለኞቹ ተማሪዎችን ከትምህርት ቤት ውስጥ ሳይቀር ያፍናሉ። የእህትማማቾች መታፈን የቀሰቀሰውን የህዝብ ቁጣ ተከትሎ ፕሬዚደንት ቦላ አህመድ ቲኑቡ ከቅርብ ጊዜ ወዲህ ተበራክተዋል ያሉትን የአፈናና የሽፍትነት ጥቃቶች አውግዘዋል። ከፍተኛ ጥበቃ በሚደረግለት የፌዴራል ዋና ከተማ ግዛት ውስጥ የወንጀል ቡድኖች ጥቃት ካደረሱ በኋላ ፖለቲከኞችና የዜና አውታሮች የመንግስትን ስትራቴጂ ጥያቄ ውስጥ አስገብተዋል። የናይጄሪያ ስጋት አማካሪ ድርጅት ኤስቢኤም ኢንተሊጀንስ ለፈረንሳይ ዜና አገልግሎት እንደገለጸው ባለፈው አንድ ዓመት በመዲናዋ ቀጠና ዙሪያ ታፍነው የተወሰዱ 283 ሰዎች ተመዝግበዋል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ እስራኤል በሺዎች የሚቆጠሩ ፍልስጤማውያንን በጋዛና በዌስት ባንክ ምስጢራዊ ቦታዎች አስራ እንደ ማሰቃየት የሚቆጠር እንግልት አድርሳባቸዋለች ሲል በትናንትናው ዕለት ከሷል። በእስራኤል ቁጥጥር ስር በሚገኘው የፍልስጤም ግዛት የቢሮው ተወካይ አጂያት ሱንግሃይ በጄኔቫ ለጋዜጠኞች በሰጡት መግለጫ በእስራኤል መከላከያ ኃይል ከ30 እስከ 55 ቀናት ውስጥ ተይዘው እንደነበር የሚናገሩ በርካታ እስረኞችን እንዳገኙ ተናግረዋል። ትክክለኛውን ቁጥር ለማወቅ አስቸጋሪ ቢሆንም ታሳሪዎች በሺዎች እንደሚቆጠሩ መስማታቸውን ሳንጋ ያክለዋል። እንደ ማሰቃየት ተግባራት የሚቆጠር ድብደባ፣ ማዋረድና እንግልት እንደደረሰባቸው መስማታቸውንም ተጠቅሷል። አንዳንድ ወንዶች በቀዝቃዛ የአየር ሁኔታ ውስጥ ካለበቂ አልባስ በእራፊ ጨርቅ ብቻ ስለመለቀቃቸው የሚናገሩ ዘገባዎች እንዳሉም የቢሮው ተወካይ አክለዋል። ከእስር የተለቀቁት ግለሰቦች ለረጅም ጊዜያት አይኖቻቸው በጨርቅ ተሸፍነው እንደነበርና ቦታውን በውል ባያውቁትም ወደ እስራኤል መወሰዳቸውን መናገራቸውን ይፋ አድርገዋል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ ቃል አቀባይ ራቪኒ ሳምሳዲኒ በበኩላቸው ተፈጽሟል የተባለውን በደል በተመለከተ የእስራኤል ባለስልጣናትን ለማግኘት እንደጣሩ፣ ሆኖ ምንም አይነት ምላሽ እንዳላገኙ ተናግረዋል። በጄኔቫ የሚገኘውን የእስራኤል ልዑክ ቪኦኤ ለማግኘት ሞክሮ በተመሳሳይ መልስ ሳያገኝ ቀርተዋል። ታጣቂው ቡድን ሐማስ በደቡብ እስራኤል ጥቅምት 7 ቀን ባደረሰው ጥቃት 1200 የሚገመቱ ሰዎች አብዛኞቹ እስራኤላውያንን የገደለ ሲሆን 250 ሰዎችን ደግሞ አግቶ ወስደዋል። ጭካኔ በተሞላበት ጥቃት ማግስት የእስራኤል ኃይሎች ከባድ ምላሽ ሰጥተዋል። በጋዛ ሐማስ የሚመራው የጤና ጥበቃ ሚኒስቴር ቆጠራ መሠረት ከ24,000 በላይ ሰዎች በእስራኤል የመልስ ጥቃት ተገድለዋል። ከእነዚህ መካከል 70% ሴቶችና ሕፃናት ናቸው። ከዚህ በተጨማሪ ቢያንስ ሌሎች 60,000 እንደቆሰሉ ይታመናል። የመንግስታቱ ድርጅት ቢሮ ሁሉም በቁጥጥር ስር ያሉትም ሆነ ወይንም የታሰሩ ሰዎች ዓለም አቀፉ የሰብአዊ ሕግ ልማድና ደረጃዎች መሠረት መያዛቸውንና ሁሉም ደርሰዋል የተባለው የመጎሳቆል ሁኔታዎች ላይ ምርመራ መደረጉን እስራኤል ማረጋገጥ አለባት ብለዋል። በስተመጨረሻም ስፖርት። በኮትዲቫር በመካሄድ ላይ ያለው የአፍሪካ ሀገራት ዋንጫ ምሽቱን ቀጥለዋል። የቡርኪና ፋሶና የአልጄሪያ ብሔራዊ ቡድን 2-2 በሆነ አቻ ውጤት ተለያይተዋል። ሞሐመድ ኮናቴ በ48ኛው ደቂቃ፣ በርትናን ትራውሬ በፍጹም ቅጣት ምት በ71ኛው ደቂቃ ለቡርኪና ፋሶ ጎሎችን ሲያስቆጥሩ የአልጄሪያው ባግዳድ ቦኒጃ በ51ኛው ደቂቃ እንዲሁም ጨዋታው ሊጠናቀቅ 4 ደቂቃዎች በቀሩበት ሰዓት ባስቆጠራቸው 2 ጎሎች ሀገሩን ከመሸነፍ አውጥቶ ላቻ ውጤት አብቅቷታል። ትናንት አመሻሹን የተገናኙት ጊኒና ጋምቢያ ተመጣጣኝ የኳስ ብቃት ያሳዩ ሲሆን አጊው ባው ካማራ በ69ኛው ደቂቃ ባስቆጠራት ጎል ባለድል ለመሆን ችሏል። ትናንት በተደረገ ሌላ ጨዋታ የቴራንጋ አናብስ ተብሎ የሚጠራው የሴኔጋል ብሔራዊ ቡድን የእግር ኳስ ዘርፍ ኃያልነቱን በማስጠበቅ የካሜሩናቸውን 3-1 በሆነ ውጤት ድል አድርጓል። በተመሳሳይ ከዕለት ተዕለት ብቃቱን እያሳየ የሚገኘው የትንሿ ምዕራብ አፍሪካዊት ደሴት ሀገር ኬቨርድ ብሔራዊ ቡድን የሞዛምቢካቸውን 3-0 በሆነ ውጤት በመርታት ገናናነቱን አሳይቷል። ኬቨርድ ከዚህ ቀደም የጋናን ብሔራዊ ቡድን 2-1 በሆነ ውጤት መርታቷን ተከትሎ ከወዲሁ ወደ ቀጣይ ዙር ማለፏን አረጋግጣለች። የኬቨርድ ቡድን እጅግ ማራኪ ጨዋታና የብሔራዊ ቡድኑ አባላት ቅንጅት ሰኞ ዕለት ብሔራዊ ቡድኑ ከሌላዋ ጠንካራ የአህጉር አፍሪካ ቡድን ግብፅ ብሔራዊ ቡድን ጋር የሚያደርገውን ጨዋታ በእጅጉ አጓጊ አድርጎታል። አድማጮቻችን፣ ለምሽቱ የያዝናቸው አጫጭር ዜናዎች እነዚህ ናቸው። ከቀሪ የቅዳሜ ምሽት ስርጭት ጋር አብራችሁ ቆዩ።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ ጥር 11 2016 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ዛሬ በክርስትና እምነት ተከታዮች ዘንድ የጥምቀት በዓል ሲከበር ውሏል። በዓሉን እያከበራችሁ ያላችሁ መላው የክርስትና እምነት ተከታዮች እንኳን አደረሳችሁ እንላለን። ዘወትር ከሰኞ እስከ እሁድ ከምሽቱ 3 ሰዓት ጀምሮ የሚተላለፉ ዝግጅቶቻችንን በራዲዮ፣ በቴሌቪዥን፣ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን ለሰዓቱ ወደ ያዝነው የጥምቀት በዓል አከባበርን ወደሚያስቃኘው የመጀመሪያው ቅንብር እንለፍ። ዛሬ ቀደም ሲል እንደገለጽ ነው በክርስትና እምነት ተከታዮች ዘንድ በየዓመቱ የሚከበረው የጥምቀት በዓል በመላው ኢትዮጵያ ሲከበር ውሏል። በተለያዩ አካባቢዎች በዓሉ የነበረውን ድባብ የተከታተለው ዘጋቢያችን ኬኔዲ አባተ ተከታዩን አዘጋጅቷል።
የ2016 ዓመተ ምሕረት የጥምቀት በዓል እንደ ቀድሞው ሁሉ ሃይማኖታዊ ሴቱን ጠብቆ በአዲስ አበባ ጃን ሜዳ ዛሬ ጥር 11 ቀን በድምቀት ተከብሯል። በክብረ በዓሉ ላይ በርካታ የእምነቱ ተከታዮችና ከተለያዩ ሀገራት የመጡ ጎብኚዎች ታድመዋል። አስተያየታቸውን የሰጡን የበዓሉ ታዳሚዎች ስሜታቸውን አጋርተውናል።
ስሜ ኢንጂነር ሳሙኤል ኃይሌ ይባላለሁ። በሀገራችን ባለው ነባራዊ ችግሮች አንግል ሰዎች በጣም ብዙ ሀሳቦችን ብዙ ነገሮችን ነበረ ሰሞኑ ሲወራ የነበረው። ነገር ግን ከትናንትና ጀምሮ ስቲል እስካሁን ሰዓት ባየሁት ሁኔታ በጣም ደስ በሚል በሚያምር ሁኔታዎች ናቸው ያሉት እና አንዳንዴ ሰዎች ይህንን ሀሳቦች ብንጠነቀቅ በጣም ደስ ይለኛል እንደኔ ሀሳብ። ሁለተኛ ነገር ደግሞ ለሀገራችን እግዚአብሔር ሰላሙ እንዲሰጠን ነው። ከመሪዎችም ጀምሮ እግዚአብሔር መፍራት ጥሩ ነገሮችን ማድረግ ቢኖር ሀገራችን ሰላምን ይመጣል፣ ጥሩ ነገሮች ይገኛሉ።
ከግሪክ ነኝ። እዚህ የመጣሁት ለበዓሉ ብቻ አይደለም። ከአዲስ አበባ እስከ ላሊበላና ሆሞ ሸለቆ ያለውን ሀገራችን ለማየት ከዚያም ጥምቀትን ለመታደም ነው። የዚህ በዓል ተሳታፊ በመሆኔ በጣም ደስተኛ ነኝ። ህዝቡን በጣም ወድጄዋለሁ። ተግባቢ፣ ደግና ደስተኛ ነው። እኔ ራሱ ኦርቶዶክስ ክርስቲያን ነኝ። በግሪክና እዚህ ያለው የበዓል አከባበር ትንሽ ይለያል። እዛ ባህር ላይ መስቀል ተጥሎ መስቀሉን በዋና ያገኘ በረከቱን ያገኛል። እዚህ ያየሁት ደግሞ የተለየና በጣም የወደድኩት ነው።
እኔ አባላላው ፊሊፕ እኔ ጀርመናዊ ነኝ። I live in Addis Ababa for 3 ግማሽ አመት። I like it very much.
በጣም ወድጄዋለሁ። ትላንትናም በአካባቢያችን ስናከብር ነበር። በሰው ፊት ላይ የምታየው ስሜት ሁሉ ነገር በጣም ደስ ይላል። ጥምቀትን ብቻ ሳይሆን መስቀልና ሌሎችንም የኢትዮጵያ በዓላት እወዳቸዋለሁ፣ ምክንያቱም በዓለም ልዩ ናቸው። እነዚህን በዓላት ልትጠብቁ ይገባል። ሰላም ደግሞ ለሁሉም አስፈላጊ ስለሆነ መጠበቅ አለባችሁ።
የኢየሱስ ክርስቶስ ጥምቀት የትህትና ተምሳሌት መሆኑን የገለጹት የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሄኖክ ኢትዮጵያውያን ከዚህ በመማር ሊተገብሩት ይገባል ያሉትን ተናግረዋል።
የክርስቶስ መጠመቅ ትልቁ ነገር የሰው ልጆችን የማዳኑ ስራ እንዳለ ሆኖ ከሁሉም ፍቅሩን የገለጠበትና ትህትናውን ያሳየበት ዕለት ነው። በባሪያው በአገልጋዩ እጅ ነው የተጠመቀ። እንዲያውም ዮሐንስ ይከለክለው ነበረ። ጌታዬ ነህ፣ እኔ ካንተ ጠመቅ ይገባኛል እያለ ይከለክለው ነበረ። ጌታችን ምን አለ? ተው፣ ይህ ለእኛ ተላ ደስታ ነው። አንተ ጌታውን አጠመቀ፣ እኔም ደግሞ በባሪያው ተጠመቀ ተብሎ ስለሚነገር ተው። ይሄን አንዴ ተው ብሎት ከልክሎት በራሱ ፈቃድ ከዮሐንስ ተጠምቋል። ይሄ ትህትናን የሚያሳይ ነው። ራስን ዝቅ ማድረግን የሚያሳይ ነው። ይሄም ምንድን ነው? እርስ በርሳችሁ ለወንድማችሁ ለባላንጀራቻችሁ ራሳችሁን ዝቅ በማድረግ በትህትና ኑሩ ሲለን ነው። መቼም በዚህ ዓለም ትህትና ባለመኖሩ ነው ሰላም የጠፋ። መታዘዝ ባለመኖሩ ነው አለመግባባት የመጣ። መግባባቱ የሚኖረው ትህትና ሲኖር ነው። ትህትና ፍቅርን ያመጣል፣ መታዘዝ ፍቅርን ያመጣል። እና ከዚህ የምንማረው ትህትናን፣ ፍቅርን፣ ራስን ዝቅ ማድረግን አብሮ ተፋቅሮ ተቻችሎ አንዱ አንዱ እየታዘዘ መኖርን ስለሚያስተምረን በዚህ ህይወት እንድንኖር ነው መልእክቴን የማስተላለፍ።
በበዓሉ ማሳረጊያ ላይ መልእክታቸውን ያስተላለፉት የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ለርሃብ ለተጋለጡ ኢትዮጵያውያን ማህበረሰቡ ድጋፍ እንዲያደርግ ጥሪ አቅርበዋል።
የጥምቀት በዓል ዋና መልእክት ያለው ለሌለው ያካፍል የሚለው የእግዚአብሔር ትእዛዝ ነው። ዛሬ ብዙ ወገኖቻችን ህፃናት፣ እናቶች፣ እህቶችና አረጋውያን በረሃብ ተቆራምደው ዕለተ ሞታቸውን እየጠበቁ ይገኛሉ። ወገኖቻችን በረሃብ እየሞቱ እንደ ባዕድ ዝም ብለን የምናየው ከሆነ ክርስቲያናዊነቱ ጥያቄ ውስጥ ይገባል። ስለሆነ ኢትዮጵያውያንም ሆን የዓለም ማህበረሰብ በሙሉ በጽኑ ረሃብ ለተጠቁ ህዝባችን እጃቸውን እንዲሰነዝሩ በዚህ አጋጣሚ በእግዚአብሔር ስም ጥያቄያችንን እናስተላልፋለን።
በኢትዮጵያ ያሉ ዘርፈ ብዙ ቀውሶች እንዲቀረፉ ማህበረሰቡን ንስሐ መግባት እንዳለበትም ያሳሰቡት ፓትርያርኩ ለሰላምና አንድነት መትጋት ያስፈልጋል ብለዋል። በትናንትናው ዕለት ጃንሜዳ ባህረ ጥምቀት ገብተው ያደሩ ታቦታት ዛሬ እኩለ ቀን ላይ በምዕመናን ታጅበው ወደ የደብራቸው ተመልሰዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው። በዝግጅታችን ላይ የሚኖራችሁን አስተያየቶች በዋትስአፕ የስልክ መስመራችን የመደመር ምልክትና አንድን ከፊት በማስቀደም 202-251-3505 ብላይ መልእክታችሁን በድምጽ ቀርጻችሁ ብታስቀምጡልን ይደርሰናል። horn@voanews.com የኢሜል አድራሻችን ነው። ተከታዩ ደግሞ በኢትዮጵያና በሶማሊያ መካከል የተፈጠረውን ውጥረት ይቃኛል። የአፍሪካ ህብረት የጸጥታው ምክር ቤት በኢትዮጵያና በሶማሊያ መካከል የተፈጠረውን ውጥረት በተመለከተ ባካሄደው ስብሰባ ሁለቱ ሀገራት ጉዳዩን በሰላማዊ መንገድ ለመፍታት ትርጉም ያለው ውይይት እንዲያካሂዱ መጠየቁን ሶማሊያ ተቃውማለች። ኢትዮጵያ የባህር በር እንድታገኝ ከራስ ገዟ ሶማሌላንድ ጋር በቅርቡ የፈረመችውን የመግባቢያ ሰነድ ቀድማ ካልሰረዘች ለድርድር እንደማትቀርብም አስታውቃለች። ይህ በሁለቱ ሀገራት መካከል እየተካረረ የሄደው ውጥረት በቀጠናው የፈጠረውን አለመረጋጋትና ውጥረቱን ለማርገብ እየተካሄዱ ያሉ ዲፕሎማሲያዊ ጥረቶችን በተመለከተ ባለም አቀፉ ግጭት ተንታኝ ቡድን የምስራቅና ደቡብ አፍሪካ ዳይሬክተር ኒኮላስ ዴሎኖይን ጋር ቆይታ አድርገናል። ተከታዩ ነው። በኢትዮጵያና በተገንጣይዋ ሶማሌላንድ መካከል ታህሳስ 22 ቀን 2016 ዓ.ም የተፈረመው የመግባቢያ ሰነድ አስገዳጅና በሕግ አሳሪ ሳይሆን የሁለቱን ፍላጎት የሚያንጸባርቅ ስምምነት ነው። የስምምነቱ ዝርዝር ጉዳዮችም ገና ለመጠናቀቃቸውን ሁለቱም ሀገሮች ከስምምነቱ በኋላ በሰጧቸው መግለጫዎች ገልጸዋል። ያም ሆኖ ግን የመግባቢያ ሰነዱ ቀጠናውን ለውጥረት የዳረጉ 3 ዋና ዋና ጉዳዮችን በውስጡ ይዟል። የሶማሊያ ግዛት ሉዓላዊነት፣ የሶማሊላንድ እንደ ሀገር እውቅና የማግኘት ፍላጎትና የኢትዮጵያ ለረጅም ጊዜ የቆየ የባህር በር የማግኘት ጥረት። በእነዚህ ጉዳዮች ዙሪያ ዝርዝር መረጃዎች ሳይካተት ለሕዝብ ይፋ የተደረገው የመግባቢያ ሰነድ ታዲያ ለተለያዩ ግምታዊ መላምቶች ክፍተት መፍጠሩ ውጥረቱን እንዳባባሰው ባለም አቀፉ ግጭት ተንታኝ ቡድን የምስራቅና ደቡብ አፍሪካ ዳይሬክተር የሆኑት ኒኮላስ ዴሎይን ይገልጻሉ።
There are a number of things that we do not know about this deal and certainly the way
ስለዚህ ስምምነት የማናቃቸው ብዙ ነገሮች አሉ። በአንድ በኩል ሶማሊላንድ ለሀገሯ ባለም አቀፍ ደረጃ እውቅና ልታገኝ እንደሆነ ነው የተናገረችው። በሌላ በኩል ኢትዮጵያ ስታብራራው ደግሞ ለሶማሊላንድ እውቅና ለመስጠት ቃል እንዳልገባች ግን ደግሞ ያንን ማድረግ ሊኖርባት እንደሚችል እንደምትረዳና ወደፊት የምትመለከተው ጉዳይ እንደሚሆን የገለጸችው። ስለዚህ የመግባቢያ ሰነድ እንደመሆኑና ዝርዝር ጉዳዮችን የማይዘረዝር መሆኑ ብዙ መላምቶች እንዲኖሩ አድርጓል። ይህ ደግሞ ውጥረቱን ለማርገብ የሚረዳ አይደለም።
ኢትዮጵያ 20 ኪሎ ሜትር ርዝመት ያለው የባህር ጠረፍ ለ50 አመታት እንድትከራይና ለንግድና ለጦር ሰፈር አገልግሎት እንድትጠቀም የሚፈቅደው ስምምነት ዝርዝር አፈጻጸሞችን ያካትት እንጂ የኢትዮጵያና የሶማሊላንድ መሪዎች ፍላጎታቸውን ለማሳካት ማንኛውንም ነገር መስዋዕት ለማድረግ ዝግጁ መሆናቸውን ለቀጠናውም ሆነ ለዓለም አቀፉ ማህበረሰብ አረጋግጧል ይላሉ ኒኮላስ።
which is illustrated by the fact that
ይህ ስምምነት ያረጋገጠው አንድ ትልቅ ነገር በስምምነቱ ውስጥ የተሳተፉት ሁለቱ ተዋናዮች ፕሬዚዳንት ሙሴ ቢሂ አብዱና ጠቅላይ ሚኒስትር አብይ አህመድ ሊፈጽሙ ያሰቧቸው ጉዳዮች ከልባቸው በጥብቅ የሚፈልጉት ጉዳይ መሆኑን ነው። በአንድ በኩል የባህር በር የማግኘት ጉዳይ አብይ አህመድ በታሪካቸው ጥለው ማለፍ የሚፈልጉት ጉዳይ ነው። በሌላ ጎን ደግሞ ሙሴ ቢሂ በሀገር ውስጥ ግጭት የተዳከመውን ስልጣናቸውን ሊያጠናክሩበት ይፈልጋሉ።
በተለይ ለበርካታ ዓመታት ሶማሊያን ሲያምሳት የኖረውን አልሻባብ ለመዋጋት የሁለትዮሽና ቀጠናዊ የጸጥታና ደህንነት ትብብሮች ሲያካሂዱ ቆይተዋል። በሶማሊያ ከሚገኘው የአፍሪካ ህብረት የሽግግር ተልእኮ ሰላም አስከባሪ ኃይል ጋር በመሆንም የኢትዮጵያ ወታደሮች በሶማሊያ ተሰማርተዋል። ሰሞኑን የተፈጠረው ውጥረት ታዲያ ይህንን የጸጥታ ትብብር እንዳያደናቅፈውና በርካታ ግጭቶችን የሚያስተናግደውን የአፍሪካ ቀንድ ቀጠና ለተጨማሪ ፈተና እንዳይዳርገው ስጋት መፍጠሩን ኒኮላስ ይገልጻሉ።
ዋናው ጭንቀታችን በኢትዮጵያና በሶማሊያ መካከል ያለው የጸጥታ ትብብር ጉዳይ ነው። በአሁኑ ወቅት በሺዎች የሚቆጠሩ የኢትዮጵያ ወታደሮች አልሻባብን ለመዋጋት በሶማሊያ ይገኛሉ። በኢትዮጵያና በሶማሊላንድ መካከል የተደረሰው ስምምነት ተፈጻሚ ከሆነ ግን በሶማሊያና በኢትዮጵያ መካከል ያለውን ውጥረት ይጨምረዋል። ይህ ደግሞ በኢትዮጵያና ሶማሊያ ትብብር ላይ መዘዝ ማስከተሉ አይቀርም። ለምሳሌ ኢትዮጵያ አንድ ቀን ወታደሮቿን ብታስወጣ በሶማሊያ የጸጥታ ክፍተት ይፈጠራል። ይሄ በጣም የሚያሳስበን ጉዳይ ነው።
በሌላ በኩል ኢትዮጵያ የቀጠናው አለመረጋጋት ምንጭ ሆናለች ሲሉ የግብጽ የውጭ ጉዳይ ሚኒስትር ሳሚ ሹክሪ ሮብለት መናገራቸውን የግብጽ የውጭ ጉዳይ ሚኒስትር ያወጣውን መግለጫ ጠቅሶ ሮይተርስ ዘግቧል። በካይሮ እየተካሄደ ባለው የአረብ ሊግ ስብሰባ ላይም የሊጉ ዋና ጸሐፊ አህመድ አቡል ጌት የመግባቢያ ሰነዱ በአረብ በአፍሪካውያንና በዓለም አቀፍ መርሆች ላይ የተቃጣ ግልጽ ጥቃት ነው ሲሉ ማውገዛቸው ተገልጿል። ከግብጽ በተጨማሪም ቻይና፣ ዩናይትድ ስቴትስ፣ የአውሮፓ ህብረት፣ የአፍሪካ ህብረትና ቱርክን የመሳሰሉት የሶማሊያ ሉዓላዊነት እንዲከበር ጠይቀው መግለጫ አውጥተዋል። ከዚህ አንጻር ውጥረቱ በቀጠናው የኃይል አሰላለፍና አጋርነት ላይ ተጽዕኖ ፈጥሮ እንደሆነ ላቀረብንላቸው ጥያቄ ኒኮላስ ሲመልሱ
ሶማሊያ ሉዓላዊነቷን ለማስከበር ከፍተኛ ዲፕሎማሲያዊ ዘመቻ እያካሄደች ነው። በርካታ ዓለም አቀፍ አጋሮችን ድጋፍ ለማሰባሰብ ጥረት እያደረገች እንደሆነ እያየን ነው። እስካሁን እንዳየነው ደግሞ እየተሳካላት ይመስላል። ምክንያቱም ምናልባት መጀመሪያ ላይ ቀዝቀዝ ያለ የሚመስል መግለጫ ካወጣው ይጋር በስተቀር አብዛኞቹ የሶማሊያ ሉዓላዊነት ይከበር በሚል ተከላክለውላት ነው መግለጫ ያወጡት። የሶማሊላንድ ስሌት ደግሞ ምናልባት አንድ አገር ውቅና ቢሰጠኝ ሌሎችም አገሮች ያንን ይከተላሉ የሚል ነው። ይሄ በዋናነት ሶማሊላንድ የምታራምደው ሀሳብ ይመስለኛል። እንዳሰበችው የሌሎችንም እውቅና ለማግኘት ያስችላት እንደሆነ ወደፊት የምናየው ይሆናል። በጥንቃቄ ማስተዋል ያለብን ጉዳይ ግን ይህም ቢሆን በአንድ ጀንበር የሚፈጸም ጉዳይ አለመሆኑን ነው።
በኢትዮጵያና በሶማሊያ መካከል እየጨመረ የመጣው ውጥረት የተፈራውን ስጋት እንዳያስከትል ግን ቀጠናዊና ዓለም አቀፋዊ ጥረቶች እየተካሄዱ ነው። ውጥረቱ በአካባቢው ሰላም፣ ደህንነትና መረጋጋት ላይ አሉታዊ ተጽዕኖ ሊፈጥር እንደሚችል ስጋቱን የገለጸው የአፍሪካ ህብረት የጸጥታው ምክር ቤት ረቡዕ ዕለት ባካሄደው ስብሰባ ሁለቱ መንግስታት ስሜትን ከተሞሉ መግለጫዎች ተቆጥበው ለውይይት እንዲቀመጡ ጠይቋል። የምስራቅ አፍሪካ ልማት የበይነ መንግስታት ድርጅት ወይም ኢጋድም ዛሬ ሐሙስ በኡጋንዳ ላይ የሚካሄድ ልዩ ስብሰባ የጠራ ሲሆን የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ማይክ ሃመር በስብሰባው ላይ እንደሚገኙ ተገልጿል። ኒኮላስ እንደሚሉት ውጥረቱን ለማርገብ የእነዚህ ተቋማት ሚና ወሳኝ ነው።
እንደማስበው በእነዚህ አይነት ሁኔታ ውስጥ እነዚህ ቀጠናዊና ዓለም አቀፋዊ ተቋማት በዋናነት ሊያደርጉት የሚገባው በኢትዮጵያና በሶማሊያ መካከል ያለው ሁኔታ ከዚህ በላይ እንዳይባባስና እንዳይዛመት ማድረግ ነው። ወታደሮችን ማንቀሳቀስ ወይም ወታደሮችን ከሶማሊያ ማስወጣት የመሳሰሉ ስሜታዊ እርምጃዎች እንዳይወስዱና ኢትዮጵያና ሶማሊያ ልዩነታቸውን ኃይል በመጠቀም ለመፍታት ከመሞከር ይልቅ ቁጭ ብለው እንዲነጋገሩ ማድረግ አለባቸው።
የአፍሪካ ህብረት የጸጥታው ምክር ቤት በረቡዕ መግለጫው በኢትዮጵያና በሶማሊያ መንግስታት መካከል ውይይት የሚያስጀምርና ተከታታይ ሪፖርት የሚያቀርብ ልዑክ እንዲመደብ የጠየቀ ሲሆን የህብረቱ የአፍሪካ ቀንድ ተወካይ የሆኑት የቀድሞ የናይጄሪያ ፕሬዝዳንት ኦሊሴንጎ ኦባሳንጆ ጥረቱን እንዲመሩ ጠቁሟል። ሶማሊያ ዛሬ ሐሙስ በሰጠችው ምላሽ ግን ጠብጫሪ ስትል የምትገልጸውን ኢትዮጵያና ሶማሌላንድ የተፈራረሙትን የመግባቢያ ሰነድ ቀድመው ካልሰረዙ ለድርድር እንደማትቀርብ አስታውቃለች። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ወደ ተከታዩ ዘገባ ስናልፍ ቻይናና ሩሲያ እንደ ጸጥታው ምክር ቤት ባሉ ዓለም አቀፋዊ ተቋማት የአፍሪካ ሀገራትን አቋም በመደገፍ በተደጋጋሚ መቆማቸው በአህጉሪቱ ያላቸውን ተጽዕኖ ለማሳደግ እንዳገዛቸው ተገልጿል። በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር የሆኑት ዶክተር ዮናስ አሽኔ የአፍሪካ ሀገራት ተለዋዋጭ የሆነ በመጣው ዓለም አቀፋዊ ስርዓት ተስበው ለአንዱ አካል የመወገን አካሄድን በመከተል ብሔራዊ ጥቅማቸውን እንዳይጎዱ ጥንቃቄ ማድረግ ይኖርባቸዋል ሲሉ መክረዋል። በስልታዊና ዓለም አቀፍ ጥናት ማዕከል የአፍሪካ ፕሮግራም ከፍተኛ አማካሪ ካሜሮን ሃድሰን በዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት የውጭ ጉዳይ ኮሚቴ የአፍሪካ ንዑስ ኮሚቴ ቀርበው በሰጡት የምስክርነት ቃል ሩሲያ በአህጉሪቱ ሕዝብ ውስጥ ያሉ ጸረ ምዕራባውያን ስሜቶችን በማጉላት ብሔራዊ ጥቅሟን ለማስከበር እየሰራች ነው ሲሉም ተደምጠዋል። ጉዳዩን የተከታተለው አስማማዋየ ነው፣ ተከታዩን አዘጋጅቷል።
ከስድስት ወራት በፊት መፈንቅለ መንግስት ካስተናገዱ የምዕራብ አፍሪካ ሀገራት አንዷ በሆነችው ኒጀር ወታደራዊ ሁንታውን በመደገፍ ሰልፍ የወጡ በሺዎች የሚቆጠሩ ኒጀራውያን በሰልፋቸው የሩሲያን ባንዲራ አንግበው ታይተዋል። ተመሳሳይ የሩሲያና ቻይና ባንዲራዎችንና የመሪዎችን ፎቶዎች በህዝባዊ ሰልፎች ላይ መመልከት ቀደም ብሎም በኢትዮጵያ፣ ቡርኪና ፋሶና ማሊም ተደርጓል። ይህን አይነት ክስተቶች በአፍሪካ ተደጋግመው መታየታቸው ሀገራቱ እየፈጠሩት ያለው ተጽዕኖ ማሳያም ተደርጎም ይወሰዳል። በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር የሆኑት ዶክተር ዮናስ አሽኔ እነዚህ ክስተቶች ምናልባትም ቻይናና ሩሲያ በጸጥታው ምክር ቤት የአፍሪካ ሀገራትን አቋም በመደገፍ በተደጋጋሚ ከመቆማቸው ጋር የተያያዘ ሊሆን ይችላል ይላሉ።
በተለያየ ቦታ ያሉ ሀገሮች ፍላጎታቸው ወይም ችግሮቻቸው ተመሳሳይ የሆኑና አቋማቸውን ያመሳስለዋል። ምናልባት በእንግሊዝኛ ኮንቨርጀንስ ኦፍ ኢንተረስት ይኖራል። ሁለተኛው ደግሞ ከዛ ሀገር ማገኘው ጥቅም ምን ይሆናል? ርዕዮተ ዓለማዊ ድጋፍ፣ የኢኮኖሚ፣ የዲፕሎማሲ፣ የጂኦፖለቲካዊ ትብብር፣ የደህንነት ትብብር አገኛለሁ ብለው የሚያስቡ ከሆነ ደግሞ ያንንም ጥቅም አስልተው ለሆነ ሀገር ለዛ ሀገር ውሳኔ ላይ ያንጸባርቃል። ስለዚህ ውስጣዊ ፍልስፍናቸው የውጭ ጉዳይ ፖሊሲ መርሆቻቸውና ፍልስፍናቸው ሊመራቸው ይችላል ወይ ፍላጎታቸው ሊመራው ይችላል። ስለዚህ ቻይናና ራሻ በኢትዮጵያ ጉዳይ ላይ ወይም በሌሎች ሀገሮች ማዕቀብ ሲጣል የሚሉት በራሳቸው በቻይናና በሜቢ በታይዋን ጉዳይ ውስጥ ተመሳሳይ ጉዳዮች ስለሚኖሩ ሁልጊዜ ዓለምን የሚያዩበት መንገድ ከራሳቸው ህመምና ከራሳቸው ጥንካሬ አንጻር ወይም የውጭ ጉዳይ ፖሊሲ አንጻር ስለሆነ አንዳንዴ ኮንቨርጀንስ ኦፍ ኢንተረስት አፍሪካ ውስጥ ሲመለከው ለአፍሪካ ያደሉ ይመስላል። ግን የአፍሪካ የማርላት ምናምን ጉዳይ ሳይሆን ያላቸው ችግር ተመሳሳይነት ወይንም ከአፍሪካ ቢጠብቁትም ጥቅማ ጥቅሞች በዚህ መልኩ ወዳጅ ሆነው ለመምሰልም የሚሆን ምክንያት ነው ብዬ አስባለሁ። ያው ህዝቡ ይህን ነገር እንደ በግ ወስዶ አክብሮቱን ወይንም ፍላጎቱን ቢገልጽ እሱ መጥፎ ነው ተብሎ አይታሰብም። ግን የውጭ ጉዳይ መስሪያ ቤቶቹ በተለይ የአፍሪካ ፍላጎት እንደዚህ ባለ በሌሎች ሁለተኛ ሀገሮች ወይ ሶስተኛ ሀገሮች ድጋፍ ብቻ እየተደገፈና ዝም ብሎ እየተሞካሸ የሚኖር ፍላጎት የትም እንደማያድግ ሳውቁ ያው አፍሪካ ላይ ብዙ ስራ መስራት የአፍሪካውያን ሰባሰብ ምናምን ይጠይቃል ከውጭ ጉዳይ መስሪያ ቤቶቹ ከመሪዎቹ።
በእርግጥ በዓለም አቀፍ ስርዓቱ ውስጥ ሁሉም ሀገራት ብሔራዊ ፍላጎቱን ለማሳካት ይሰራል የሚሉት ዶክተር ዮናስ ከቅርብ ጊዜያት ወዲህ ደግሞ ሀያላን ሀገራት ብቻ ሳይሆን መካከለኛ ኃይላት ጭምር ብሔራዊ ጥቅማቸውን ሩቅ ካሉ አካባቢዎች ለማግኘት የሚጥሩበት ሁኔታ እየታየ ነው ይላሉ። ለዚህም በምስራቅ አፍሪካና ቀይ ባህር አካባቢ ቻይናና ሩሲያን ጨምሮ የሌሎች ሀገራት ተሳትፎና የሚታየውን አሁናዊ የኃይል ሽኩቻ ለአብነት ያነሳሉ።
አሁን ያለንበት የምስራቅ አፍሪካም የህንድ ውቅያኖስ የቀይ ባህር እንዳለ የመካከለኛው ምስራቅ የሚባለው አካባቢም በዚህ የድራማ ውስጥ የጂኦ ፖለቲካ ድራማ ውስጥ እያለፈ ያለ ነው። ይህም ብቻ ሳይሆን ወደ ኤዥያም ብንሄድ ወደ ተለያዩ ቦታዎች ብንሄድ ድራማው ተመሳሳይ የሆነ የተዋናያኖቹ ሽኩቻ፣ ፉክክር፣ የበላይ የበታች፣ ቋሚ ያልሆነ በጣም አንዳንዴ የሚለዋወጥ ዛሬ ረጋ ስንል የሚረበሽ ተረበሸ ስንል ተመልሶ ሌላ ባህሪ የሚይዝ ዓለም አቀፍ ግንኙነት ውስጥ ነው ያለ ነው። ስለዚህ የእኛም የራሻም የቻይና የተባበሩት ኤምሬቶችም የኳታር ወይም ሌሎችም የሳውዲም ሁሉም ሀገር ወደዚህ መጥቶ ፍላጎቱን ለማሳደር ለማግኘት ይሞክራል።
ቻይናና ሩሲያ ከአፍሪካ ሀገራት ጋር እየፈጠሩት ያለው ትብብርና ተጽዕኖቸው እያየለ ስለመምጣቱ አሜሪካ በተደጋጋሚ ስትገልጽ ቆይታለች። የሀያላን ሀገራት በአፍሪካ የሚያደርጉት ፉክክር የሩሲያ ተጽዕኖ ላይ ትኩረቱን አድርጎ ሐምሌ 15 ቀን 2015 ዓ.ም በተካሄደውና ዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት የውጭ ጉዳይ ኮሚቴ የአፍሪካ ንዑስ ኮሚቴ ምስክርነት ቃል ባደመጠበት ውይይት ላይ ሩሲያ በአህጉሪቱ ያላት ተጽዕኖ እያየለ መምጣቱ ተገልጿል። የምስክርነት ቃላቸውን ከሰጡ መካከል የሆኑት በስልታዊና ዓለም አቀፍ ጥናት ማዕከል የአፍሪካ ፕሮግራሞች ከፍተኛ አማካሪ ካሜሮን ሁድሰን ሩሲያ በአፍሪካ እየተገበረችው ላለው ተጽዕኖዋን የማስፋት ስልት በሕዝብ ውስጥ ያሉ ጸረ ምዕራባውያን ስሜቶችን በማጉላት ብሔራዊ ጥቅሟን ለማስከበር ትሰራለች ሲሉ ተደምጠዋል።
We don't see Russia creating fault lines in societies or engineering anti-Western sentiment.
በአፍሪካ ሀገራት ህዝቦች ዘንድ ምዕራባውያን ሀገራትን በተመለከተ ያሉ የተሳሳቱ አመለካከቶችን ሩሲያ እንደፈጠረቻቸው የሚያረጋግጥ ነገር ማግኘት አልቻለም። ነገር ግን ትጠቀምባቸዋለች። በይፋ መግለጫዎችንና ፕሮፓጋንዳዎችን በመጠቀም እነዚህ ስሜቶች የአሜሪካን ጥቅም በሚጎዳና በሚያዳክም መልኩ እንዲያድጉ ትንከባከባቸዋለች። ለዚህ ደግሞ በዋናነት እንደ ማሊ፣ ማዕከላዊ አፍሪካና ሱዳን ያሉ ያልተረጋጉ ደካማ ወይንም የወደቀ መንግስት ያላቸውን ሀገራት ኢላማ አድርጋ ትሰራለች።
ዶክተር ዮናስ በበኩላቸው የምዕራባውያን ሀገራት ዓለም አቀፋዊ ተጽዕኖ የሚፈጥሩባቸው ተቋሞቻቸው ከወቅቱ ጋር አብረው ራሳቸውን እንዲያሻሽሉ አለማድረጋቸው በአፍሪካ ሀገራት ዘንድ የነበራቸውን ቅቡልነት እንዲቀንስ ምክንያት ሊሆን እንደሚችል ይናገራሉ።
ሌሎች እንግዶች መጥተው እኛም አለን፣ የእኛም ድምፅ ይሰማ፣ እኛም ከእናንተ እኩል ነን እያሉ የሚመጡ ኃይሎች ሀገሮች ራሳቸው ቁመናቸውን እያሳደጉ አቅማቸውን እያበረቱ የመጡበት ነው። ቻይናና ይሄ አሜሪካ መራሹ የዓለም ስርዓት የሊብራል ስርዓት መናጋት እኛ እዚህ በዓለም አቀፍ ግንኙነት ትምህርት ክፍል ውስጥ ዋንታዎቹን ቆጥረን ነው ስርዓቱ ምን ያህል ተረጋጋ አልተረጋጋ የምንለው። አንድ የአንድ ዋልታ ዓለም ሲሆን የመረጋጋት ባህሪ ይታያል ጊዜው፣ ወይም ሁለትም ዋልታ ሲሆን የተሻለ የተረጋጋ ፉክክር ቢበዛበትም ሚዛኑን ለመጠበቅ ሚዛኑ እስከጠበቀ ድረስ እያልን እና ባለ ብዙ ዋልታ በሆነ ቁጥር ብዙ ዋልታዎች እየመጡ ሄዱ ቁጥር ብዙ ፍላጎቶች፣ ብዙ ታክቲኮች፣ ብዙ ስትራቴጂዎች የሚቀመሩበት ስለሆነ ያልተረጋጋ ስርዓትን እንደሚወልድ በዝም ብሎ በንድፈ ሀሳብ ደረጃ እናውቀዋል፣ ይታወቃል። እና አሁን ያለው ዓለም እንደዛ ባለ ብዙ ዋልታ የሚመስል ነው። እንደገና ደግሞ ባለ ብዙ ዋልታ ነው እንዳንል ደግሞ የቻይናና የአሜሪካን ፉክክር ስናይ ባለ ሁለት ዋልታ ይመስላል። እሱንም አይተን ደግሞ አንዳንዴ የአሜሪካን ተጽዕኖ ደግሞ ስናይ አንድ ዋልታ ይመስላል። እና ሁሉም ዋልታ ባህሪ ስርዓቱ የሚተነትሩበት ባህሪያትን የያዘ እጅግ ውስብስብ የሆነ ስርዓት የዓለም ስርዓት ውስጥ የገባን ነው እና ከዚህ ውስጥ የሚወጣበት ቀመሮች ካልመጡ መሰባሰቦች መጥተው የተሻለ ዓለም እንዲሰራ ምዕራባዊውም መር ተቋማቱ ራሳቸውን ሪፎርም አድርገው የዓለም ስርዓትን ወደ አዲሱ በጊዜው የሚወስዱ ከሆነ እየተረጋጋ ሊሄድ ይችላል።
ኢትዮጵያን ጨምሮ የአፍሪካ ሀገራት ለህዝባቸው ጥቅም ከሁሉም ሀገራት ጋር የሚኖራቸው አዎንታዊ ግንኙነት ወሳኝ ነው የሚሉት ዶክተር ዮናስ ተለዋዋጭ እየሆነ በመጣው ዓለም አቀፋዊ ስርዓት ውስጥ በሚያደርጉት መስተጋብር ለአንዱ የመወገን አካሄድን ተከትለው ብሔራዊ ጥቅማቸው እንዳይጎዱ ጥንቃቄ ማድረግ ይኖርባቸዋል ይላሉ።
የዓለም ስርዓት ትንሽ ዘብረቅርቅ ያለ ነው፣ ጉራማይሌ ነው። ይህ የውጭ ጉዳይ ፖሊሲዎች፣ በተለይ የአፍሪካ ሀገራት የውጭ ጉዳይ ፖሊሲዎች አንደኛ አፍሪካን የሚያሰባስብ እና በዚህ ጉራማይሌ ባህር ውስጥ መንሳፈትና መዋኘት የሚችሉበትን ፖሊሲ እና ስትራቴጂም ታክቲክም ኦርጋኒክ የሆነ መቅረጽ ያስፈልጋል። የሴኩሪቲውም ቢሆን የኢኮኖሚውም፣ የፖለቲካ ኢኮኖሚውም፣ የፖለቲካውም ቢሆን ትንሽ የሚያሰባስብ አፍሪካን እንደ አፍሪካ የሚያስተሳስር እና ይሄ ባለ ሁለትዮሽ በሚመስለው ባለ ሁለት ዋልታ፣ ባለ ሶስት ዋልታ፣ ባለ ብዙ ዋልታ በሚመስለው የዓለም ስርዓት ውስጥ ስለ ሶስቱም የሚሆን ሚዛኑን የጠበቀ የውጭ ጉዳይ ስትራቴጂ ያስፈልጋል። ባለ ሁለትዮሽ ሲመስል ቻይናንንም አሜሪካንም የማያስቀይም ሊሆን ይችላል። ለምሳሌ ባለ ብዙ ከሆነ ብዙ ወዳጅነትን፣ ብዙ ጠረጴዛዎችን፣ ብዙ አዳራሾችን የሚገነባ ብሪክስ ውስጥም አረብ ሊጎች ውስጥም መግባት የተለያዩ ስብስቦች ውስጥ በመግባት ብዙ ጠረጴዛዎችን በማዘጋጀት በተከፋፈለው ዓለም ውስጥ ብዙ የተከፋፈሉ ጠረጴዛዎች ላይ ወንበራችንን በማስቀመጥ ፍላጎታችን የሀገሮቹ ፍላጎት ለማሟላት መሞከር። እንደ ዩኒፖላር የሚመስለው ገጽ ካለ የአባል አንድ ዋልታም የሚመስል ከሆነ ያንን ልዕለ ሀያልኝ የሚለውንም ሀገር ሳያስቀይሙ በዲፕሎማሲ፣ በታክቲክ፣ በስትራቴጂ የበሰለ ብልጠት ያለው ብልህነት የበዛበት ፖሊሲ ያስፈልገዋል።
የአፍሪካ ሀገራት መሪዎችና የውጭ ግንኙነት ፖሊሲ ቀያሾች በሀገር ውስጥ በሚካሄዱ ህዝባዊ ሰልፎችና በመገናኛ ብዙሃኖቻቸው የሚያንጸባርቋቸው ሀሳቦች ከሚከተሉት የውጭ ፖሊሲ ጋር የተገናዘቡ መሆናቸውን ማረጋገጥ እንደሚኖርባቸውም የፖለቲካል ሳይንስ እና ዓለም አቀፍ ግንኙነት መምህር ዶክተር ዮናስ አሽኔ መክረዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
እያዳመጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። በዝግጅቶቻችን ላይ ያሏችሁን አስተያየቶች ለማጋራት በፌስቡክ አት ቪኦኤ አማሃሪክ ወይም በኤክስ ሃሽታግ ቪኦኤ አማሃሪክ ላይ እንገኛለን። ተከተሉን። አስተያየቶቻችሁንም አጋሩን። የዝግጅታችንን የመጀመሪያውን አጋማሽ አጠናቀን ጊዜውን ለሙዚቃ ቃና የምናስረክብበት ሰዓት ላይ ደርሰናል። እንግዱ ወልዴ ለምሽቱ የመረጣቸውን ዜማዎች አዘጋጅቶ የአየር ሰዓቱን ለመረከብ እየጠበቀ ነው። ወደ እንግዱ ላሳልፋችሁ።
ጤና ይስጥልኝ እንደምን አመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምሯል። ሙዚቃዎቹ መራርጬ ወደ እናንተ የማደርሰው እንግዲህ ወልዴ ነኝ። እስከ አራት ሰዓት አብራችሁን ልትቆዩ ጋብዛለሁ።
L is for the way you look at me. O is for the only one.
Nat King Cole no love ከተሰኘ ዜማ ጋር ለፍቅርና ለፍቅረኞች እንደ ብሔራዊ መዝሙር የሚቆጠር ዜማ ነው። እናንተም እንደምትወዱት ተስፋ አደርጋለሁ።
Is even more than anyone that you adore can love is all that I can give to you. Love is more than just a game for two. Two in love can make it. Take my heart and please don't break it. Love was made for me and you. Just a game for two. Two in love can make it. Take my heart and please don't break it. Love was made for me and you. Love was made for me and you. Love was made for me and you.
ላቭ በናት ኪንግ ኮል ነበር። እንደወደዳችሁ ተስፋ አድርጋለሁ። አለማየሁ እሸቴ መሆኑን ማን ያጠዋል? ኮቱማ ፍቅሬዬ
ወደኔ ቅርብ ፍቅሬ ጋራ ነው ቆንጆ ትገርምኝ ምራቁን ጥቅና ወደኔ ቅርብ ፍቅሬ ጋራ ነው ቆንጆ ትገርምኝ ኮቱማ ፍቅሬ ምንድን ነው ብቻ ሆነ ጨዋታ ኮቱማ ፍቅሬ
ቱማ ፍቅርዬ አለማየሁ እሸቴ በመከታተል ላይ የምትገኙት ከአሜሪካ ድምጽ የሚተላለፍላችሁን ሳምንታዊውን የሙዚቃ ቃናን ነው። እስከ 4 ሰዓት የማስተናግዳችሁ እንግዶ ለነኝ። ሌላ የፍቅር ዜማ ነው ኡ ቦይ። ለበርካታ ፊልሞች ሙዚቃ መስራት የሚታወቀው ሮዝ ሮይስ የተሰኘው ባንድ ኢን ፉል ብሉም ብሎ ቆየት ብሎ በለቀቀው አልበም ውስጥ ካካተታቸው ስራዎች አንዱ ነው። ድምፃዊዋ የሚሲሲፒ ተወላጇ ጎን ዲኪ ነች። ኡ ቦይ አይ ላቭ ዩ ሶ Thank you. ግወን ዲኪ ከሮዝ ሮይስ ባንድ ጋር ነበረች።
የሰማይ መሬቱ የባህር ስፋቱ እንዳለም ዳርቻ እንደ
ስውድሽ ማይክል በላይነ
አይኖችሽም ባይኔ ተዳክሜ ያየው
To what is with this? 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 What is
ማይክል በላይነን አመስግነን ወደ አሜሪካዊቷ ሚኒ ሪፖርተር እናልፋለን። ሰላሳ ሁለት ዓመቷ ይህን ዓለም የተሰናበተችው ሚኒ ሪፐርተን የማይሞት ሥራዋን ትታልፋለች። በካንሰር መያዛቸውን በይፋ ካስታወቁ ታዋቂ ሰዎች ከመጀመሪያዎቹ አንዷ ነበረች። ላቪንግ ዩ ተወዳጅ ዜማዋ ነው። ሚኒ ሪፐርተን የአሜሪካ የካንሰር ማህበረሰብ ቃል አቀባይም ሆና አገልግላለች። ላበረከተችው አስተዋጽኦ ማህበሩ ያቀረበላትን ሽልማት ከወቅቱ ፕሬዚደንት ጂሚ ካርተር በዋይት ሃውስ ተቀብላለች። ሳዱላይ ኑር አዲስ ሰይድና ዮኒ ጎንደርኛ ናቸው። ግጥምና ዜማ ኑር አዲስ ሰይድ፣ ሙዚቃ ቅንብር መታፈሪያ በቀለ፣ ማሲንቆ እንድሪስ ሐሰን። እኔም በዚሁ ዜማ ነው የምሰናበታችሁ። እንግዶ ለነኝ የሳምንት ሰው ይበለን። ሰላም።
አድማጮች ለምሽት ያስተናዳናቸው ዝግጅቶች በዚሁ ተጠናቀቁ። ፕሮግራሙን በማቀናበር አብራን ከቆየችው ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሞቹን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነኝ። ነገ በሌሎች መሰናዶች እንጠብቃችኋለን። ሰላም፣ ደህና ደሩ።